ምሽት ህዳር 28 2015 ዓ.ም ጋቢና ቪኦኤ መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመረ። ከአሁን ሰዓት ጀምሮ ወደ እናንተ ከምናደርሳቸው መሰናዶች መካከል ጥቂቶቹን እናስተዋውቃችሁ።
ካርሎስና ሮናልዶን በማግኘት ይቃወልሱ ይለኛል። ትልቁ ሮናልዶን የብዙ ሰዎች ትልቅ አይከሎች ናቸው እና የኔ ትልቅ አይከሎች ናቸው። ለመሰለክ ጠንክሮ ሰርቶ ትልቅ ደረጃ ደረሰን ሰው አይቶ መስረት እሱ ራሱ ትልቅነት ነው።
የሰማችሁት ታዳጊ ዳግማዊ ቴድሮስን ነው። እሱና አባቱ ለየት ያለ ካለማንጫ ጋር የተያያዘ ታሪክና ስሜት አላቸው። ይህንን በተመለከተ በትላንትናው ምሽት የጀመርነው መሰናዶ ዛሬም ይቀጥላል። እሱን እንግዳ አድርገናል። በከዚህ በዘለለ ደግሞ የምሽቱን አብይ ሰዓታችንን የሚወስደው የውጭ ሀገር ትምህርት እድል አግኝቶ እንዴት መማር ይቻላል፣ እንዲሁም ደግሞ እዚህ ዩናይትድ ስቴትስም ሆነ ወደ አውሮፓ ሀገራት ከተጓዙ በኋላ ማድረግ የምንችላቸው ነገሮች ምንድን ናቸው እንደ ተማሪ ማለት ነው። እሱን በተመለከተ በስልክ መስመራችን ላይ እንግዳ አስቀምጠናል። በእሱ ዙሪያ የምንወያይ ይሆናል። ከእኛ ጋር ታምሹ ዘንድ በአክብሮት የምንጋብዛችሁ ኤደን ገረመው መሰናዶን የመራው፣ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን ነው። አብራችሁ ሁኑ። ኢትዮጵያ ውስጥ በየዓመቱ 150 ሺህ የሚሆኑ ተማሪዎች ከከፍተኛ የትምህርት ተቋማት እንደሚመረቁ የተለያዩ ጥናቶች ያመለክታሉ። እነዚህ ተማሪዎች ታዲያ በተለያዩ ምክንያቶች ለከፍተኛ ትምህርት ከሀገር ውጪ ተጉዘው መማርና እንዲሁም ደግሞ ሕይወታቸውን ማስተካከል ይፈልጋሉ። ታዲያ በውጭ ሀገር ትምህርት ተምሮ ስኬታማ ለመሆን ምን ያስፈልጋል በሚለው ዙሪያ የራሷን ተሞክሮ ታጋራን ዘንድ ወጣት ዶክተር ውብርስት ተስፋዬን ጋብዣለሁ። ወጣት ዶክተር ውብርስት ተስፋዬ በዓለም አቀፍ ደረጃ ትልቅ ክብር ከሚሰጣቸው ዩኒቨርሲቲዎች ውስጥ ወይም ደግሞ አይቪ ሊግ በመባል ከሚታወቁት መካከል በአንደኛው በየል ዩኒቨርሲቲ የጤና ጥበቃ አስተዳደርና የጤና ሕግ ተማሪ ናት። በጋቢና ቪኦኤ መሰናዶ ላይ በዚህ ምሽት እንግዳችን ሆናለች። ዶክተር ውብርስት እንደምን አመሸሽ?
ሰላም ኤደን፣ እንደምናመሸሽ።
በእርግጥ አንቺ ያለሽበት ቦታ ላይ ከኒውዮርክ ነው ያለሽው፣ እዛ ጠዋት ነው ግን መሰናዷችን የሚተላለፈው ምሽት ላይ ስለሆነ ነው እንደምናመሸሽ ብዬ የጀመርኩት። እንዴት አደርሽ ብለሽ አልነበር?
አዎ፣ አይ ልክ ነው፣ ችግር የለም፣ ጠዋት ነው እዚህ። ያው ልክ ነሽ፣ ግን እረዳሻለሁ። እንዴት አደርሽ?
እግዚአብሔር ይመስገን። እናመሰግናለን ጥሪያችንን አክብረሽ ስለተገኘሽ። ይህንን ከአንቺ ጋር የሚኖረን መሰናዶ በተመለከተ ምን እንጠይቅላችሁ? በዩናይትድ ስቴትስ የምትገኝ ወጣት ዶክተር ጋብዘናል ብለን ፌስቡክ ገጻችን ላይ ትላንትና ምሽት ለጥፈን ነበረ። እጅግ በጣም በርካታ ጥያቄዎችና አስተያየቶች ናቸው የመጡት፣ አድናቆትን ጨምሮ ማለት ነው። ስለዚህ የመጀመሪያ ጥያቄያችንን ከአድማጮችን ጀምርና እስቲ እሱን ሰምተን ከዛ እሱን በመመለስ እንጀምራለን።
መልካም። በጋሌ ቡቼ ሰዳ በኢንጂነሪንግ ዘርፍ ነጻ በሆነ መንገድ በውጭ ማግኘበት ሁኔታዎች ካሉ ብዬ ነው እና በምን መልኩ ነው ያንን ማሳካት የሚችለው የሚለውን ለመጠየቅ ያህል ነው። ለምሳሌ በዋተር ኢንጂነሪንግ ላገኝ የሚችልበት ሁኔታዎቹን ካሉ ምክር ሀሳባችን ብስጡ የሚል ሀሳብ ስላለኝ ነው ያቀረበው።
ኦኬ፣ እሺ፣ አመሰግናለሁ። ያው እኔ ጥያቄ የማቀርበው ምናልባት ይህን እድል እንዴት ልታገኝ ቻለች፣ እኛስ እንዴት ነው ይህን እድል ማግኘት የምንችለው? አሁን እኛም ዶክተር ውብርስት ባለችበት ሀገር ወይም በሌላ ሀገርም ቢሆን እንዴት ነው ማግኘት የሚቻሉ? ብዙ ጊዜ አሁን አፕላይ ያደርጋለሁ እኔ፣ ግን እነዛ ሊንኮች ምን ያህል ታማኝ ናቸው? አሁን ብዙ ጊዜ ይወጣሉ፣ ግን እንትን ትልቅ ላይ ወይ የራሴ አፕላይ አደራረግ ስህተት ይኖርበት ሊሆን ይችላል። እሱን ማወቅ ስለፈለኩ ነው።
እንግዲህ ዶክተር ውብርስት እንደሰማሹ የመጀመሪያው ቦጋለ ሳዳና ሁለተኛው ደግሞ የሻምበል ታዬ አዲሱ ናቸው። ሌሎችም እንዲሁ ስልክ ደውለን አስተያየት የሰበሰብናቸው ነበሩ፣ ግን ይሁንና ጥያቄዎቹ ተመሳሳይ ስለሆኑ ነው ያላቀረብናቸው ሰዓት ለመሻማት ያህል። ሁሉንም ተሳታፊዎቻችንን እናመሰግናለን። ጥያቄዎቹ ጠቅለል ሲደረጉ ነጻ የትምህርት እድል ማግኘት የምንችለው እንዴት ነው? በተለይም ደግሞ ትክክለኛና ሕጋዊ የሆኑ ሊንኮችን የስኮላርሽፕ ወይም ደግሞ የነጻ የትምህርት እድል ሊንኮችን እንዴት መለየት እንችላለን ነው የሚለው ዶክተር ውብርስት።
እሺ ኤደን፣ በጣም አመሰግናለሁ። ይሄ ጥያቄ እኔም ከተለያየ ቦታ ብዙ ሰው የሚጠይቀኝ ጥያቄ ነው። እዚህ ፌስቡክ ላይም ሊንክድን ላይም ብዙ ሰዎች ይጠይቁኛል እና ዋናው ነገር ትክክለኛ መረጃን ማግኘት ነው። ሁሉም ዩኒቨርሲቲዎች በአሜሪካም ሀገር በአውሮፓ ሀገራትም ያሉ ዩኒቨርሲቲዎች ስላላቸው የትምህርት ፕሮግራም የማስተርስ ቢሆን የፒኤችዲ ቢሆን ወይም ደግሞ ቀጥታ ከሃይ ስኩል ከጨረስም በኋላ የምንገባበት አንደርግራጁዌት ዲግሪም ቢሆን ያላቸውን ፕሮግራም በዝርዝር በዩኒቨርሲቲዎቹ ትክክለኛ በሆነ ድረገጽ ላይ የፕሮግራሞቹ ዝርዝር መረጃ ለመግባት ከተማሪዎቹ የሚጠበቀው ስኮላርሺፕ በምን አይነት መልኩ እንደሚሰጡ በጣም ብዙ መረጃዎች ግልጽ ሆነው ይቀመጣሉ። ግን እነኚህን መረጃዎች ለማግኘት ሰው ሰርች ሲያደርግ ወይም ኦንላይን ሲሄድ በነዛ መረጃዎች ጋር እስኪደርስ ድረስ ማአት የሚቀመጡ ለቢዝነስም ሰው በመሀል ሆኖ ከሰዎችም ገንዘብ ለማግኘት የሚያደርጉባቸው መንገዶች ስለሆኑ በጣም ትክክለኛ ያልሆኑ ሊንኮች አሉ እና በዛ መሀል ነው እንግዲህ ብዙ ሰው የመረጃ ጥረት የሚያጋጥመው። ዋናው ነገር የሚመስለኝ እኔ መጀመሪያ መማር የሚፈልጉትን ፕሮግራም ምን እንደሆነ ለይተው ካወቁ ያንን ፕሮግራም ያንን ስፔሲፊክ ፕሮግራም ኦንላይን ገብተው በሚፈልጉበት ሰዓት የዩኒቨርሲቲ ዝርዝር ይመጣል። ከዛ በኋላ ቀጥታ የዩኒቨርሲቲውን ቀጥታ ድረገጽ ለማግኘት ዩኒቨርሲቲን ሰርች ማድረግ ነው። ዩኒቨርሲቲውን ዌብሳይት ገብቶ ዩኒቨርሲቲ ዌብሳይታቸውን ስታዩ ብዙ ጊዜ ትክክለኛ መሆን አለመሆኑን መረጃውን ለማየት ግልጽ ነው። ዩኒቨርሲቲዎች የራሳቸው ስታንዳርድ ስላላቸው ለመለየት ብዙ ከባድ አይደለም። ከዛ ደግሞ ሁልጊዜ መጨረሻ ላይ መረጃ ለሚፈልግ ሰው ብለው ኢሜል አድሬስ ያስቀምጣሉ፣ ኢንፎርሜሽን ለሰው የሚሰጡበት በዛ ኢሜል አድሬስ። ሁለተኛ ስቴፕ ደግሞ ታማኝነቱን ለማረጋገጥ በጻፉልሽ እዛ ባስቀመጡት ኢሜል አድሬስ ላይ ኢሜል ትጽፊላቸዋለሽ፣ እንትን አባላለው ከዚህ ሀገር ነው እና ስለዚህ ፕሮግራም ዝርዝር ሁኔታ ዝርዝሩን የትምህርት ቤቱን ሁኔታ ለማወቅ ፈልጌ ነው ብለሽ ኢሜል ስትጽፊ ትክክለኛዎቹ ዩኒቨርሲቲዎች ሁልጊዜም ኢንፎርሜሽናቸውን ሪስፖንድ ያደርጋሉ። የሚመልሱበት ቀናት ሊለያይ ይችላል፣ ግን በኢሜል ኢንፎርሜሽኑን ማግኘት ትችያለሽ። ከዛ ፈርደር ደግሞ ለማረጋገጥ ማድረግ የምትችው አሁን እንግዲህ በጣም የሶሻል ሚዲያ የማህበራዊ ድረገጽ ጊዜ በጣም እየጨመረ ስለሆነ በፌስቡክም በሊንክዲንም ከብዙ ሰዎች ጋር መገናኘት እንችላለን እና የመረጥናቸው ዩኒቨርሲቲዎች የሄዱ ተማሪዎችን ልታገኝ ትችያለሽ ወይ እዛ አካባቢ የሚያውቁት ሊንክ ያላቸውን ሰዎች። ስለዚህ እነዛን ሰዎች ደግሞ አፕሮች አድርገሽ ስለዛ ዩኒቨርሲቲ ራሳቸው ከገቡ በኋላ የሚያውቁትን ሰዎች ደግሞ መረጃ በመጠየቅ ታማኝነቱን እሱን አንድ ዙር ታማኝነቱን ለማረጋገጥ በዛ መሄድ ይቻላል። ከዛ የአቶ ቦጋለ ያው የዋተር ኢንጂነሪንግ ስፔሲፊክ እኔ ፊልዴ ስላልሆነ ምናልባት አሁን መመለስ ላልችል ይችላለሁ። ግን እንዳልኩት በአጠቃላይ ሀሳቡ ምንድን ነው? መማር ስለምትፈልጊው ነገር ግልጽ የሆነ ሀሳብ ካለሽ ይሄንን ነው መማር የምፈልገው፣ ከሱ አትሊስት ከሱ መጀመር ትችያለሽ። በእንደዚህ ፕሮግራም ማስተርስ ከሆነ ማስተርስ ፕሮግራሞች የት ማግኘት ይችላለሁ? ከዛ ያው ውሳኔውን እያጠበብ ትሄጃለሽ። አውሮፓ ሀገር ነው የሚቀለው፣ አሜሪካ ሀገር ነው የሚቀለው። ከሚመጣልሽ ዝርዝር እየገባሽ ዩኒቨርሲቲዎቹን እያየሽ ኢሜል አድሬሳቸው ላይ ኢሜል እየጻፍሽ ያው ስራ ይጠይቃል። ከሁሉም ጋር ኮሚኒኬት አድርጎ ላንቺ የሚሆነውን ላንቺ የምትፈልጊውን ፊልድ ከዛ ደግሞ በምትፈልጊው ስኮላርሽፕ መጠን የሚገኘውን ዩኒቨርሲቲ ለማግኘት ያው መሀል ላይ ያሉ ሰዎች ይህንን ፕሮሰስ ለማቅለል ነው ብዙ ሰዎች እንደ ቢዝነስ አድርገው የሚሰሩት። ግን ማንም ሰው ከቤቱ ሆኖ ኢንተርኔት ካለው እነኝን ኢንፎርሜሽኖች ማግኘት ይችላል።
አመሰግናለሁ ዶክተር፣ ጥሩ አድርገሽ ነው የገለጽሽው። ግን ደግሞ እንደውም አንድ የፌስቡክ አስተያየት ሰጪ የጠየቁት ጥያቄም አለ። ከሱ ጋር አቶ ተስፉ ገብረ ህይወት ይሰኛሉ። በዩናይትድ ስቴትስም ሆነ በአውሮፓ እኛም ሰፋ እናድርገው እና ስፖንሰር እንዴት ማግኘት ይቻላል ነው ያሉት። ምክንያቱም ብዙ ጊዜ እነዚህ አይነት ሊንኮች ላይ ሲገባ የሚያስቀምጡት የዋጋ ተመን አለ እና ነጻ የትምህርት እድል ቢያንስ ግማሹን እንኳን የሚችል ሆኖ የሚሄድበት ወይም የተማሩ እየሰሩ የሚከፍሉበት አማራጮች መሆናቸውን እንዴት መለየት ይቻላል? የስፖንሰር አማራጮችስ ምንድን ናቸው የምትጠቅሙ ካለ?
ኦኬ፣ ይሄ ጥሩ ጥያቄ ነው። በውስጡ በጣም ብዙ ነገር ማንሳት እንችላለን። አንደኛ በጣም ብዙ ሰው ለምሳሌ አሁን እኔም የሄድኩበት አይነት አይቪ ሊግ የሚባሉ ትምህርት ቤቶችም ወይም አውሮፓ አሜሪካን ሀገር ሲባል ኦፍ ኮርስ የሚያስቀምጡት ብር ትክክለኛ ብር ነው። የዩኒቨርሲቲዎቹ ያስቀመጡት ተመን ነው በእነሱ ሲስተም ያወጡት። ኮሌጅ በጣም ውድ ነው። ውጭ ሀገራት እንደኛ ሀገር እንደለመድ ነው የመንግስት ሆስፒታል የመንግስት መስሪያ ዩኒቨርሲቲዎች ላይ በነጻ እንደምንማረው አይደለም። ግን ያንን ደግሞ ስኮላርሽፕ ማግኘት የተለያዩ መንገዶች አሉት። አንደኛ እንደ የዩኒቨርሲቲ ይወሰናል። አንዳንድ ዩኒቨርሲቲዎች በጣም ብዙ በጀት አላቸው ከተለያየ ሀገራት ለሚመጡ በራሳቸው መስፈርት መሰረት አወዳድረው ይሄንን መስፈርት ለሚያልፉ ሰዎች እንሰጣለን ብለው የሚይዙት በጀት ትልልቅ የሆነ ዩኒቨርሲቲዎች አሉ። አንዳንድ ዩኒቨርሲቲዎች ደግሞ ዌብሳይታቸው ላይም ድረገጻቸው ላይ በግልጽ ያስቀምጣሉ በጣም ሊሚትድ በጀት ነው ያለን በዚህ ቀድሞ አፕላይ ላደረገ ወይም ኤክሰፕሽናሊ የአፕሊኬሽን ዶክመንቱ በጣም ኤክሰፕሽናል የሆነ ዶክመንት ላለው ሰው ነው የምንሰጠው ብሎ ስለሚያስቀምጡ አንደኛ ያው የማግኘት ያለማግኘትሽን ቻንስ ለማወቅ እነዚህ ኢንፎርሜሽኖች ማግኘቱ በጣም አስፈላጊ ነው። ቀጥሎ ያንቺ ዶክመንት ነው ማተር የሚያደርገው። እኛ አሁን እዚህ በጣም ማንሳት የምፈልገው በጣም ብዙ ጊዜ ከኢትዮጵያ አፕላይ የምናደርግ ሰዎች የሰራነውን ስራና አፕሊኬሽናችን ይሄ ሲቪ የምንለው ሬዚሜውን ከዛ ዩኒቨርሲቲዎች የሚጠይቁት ደግሞ ስለ ራሳችን መጻፍ ያለብን ኤሴ አለ ፐርሰናል ስቴትመንት የሚባል ማን እንደሆንሽ ምን ሰርተሽ እንደመጣሽ እስከዛሬ ድረስ ነው ወደፊት ምን መስራት እንደምትፈልጊ የሚጻፈው ላይ ራሳችንን በደንብ የመግለጽ እና የሰራነውን ነገር ጥሩ አድርጎ ኤክስፕረስ የማድረግ ችሎታችን ብዙም የዳበረ ስላልሆነ እሱ በጣም ውድድር ላይ በጣም ወደ ላይ ጎልተን እንዳንወጣ የሚያደርገው እሱ ነው። በጣም ብዙ ሰው ትልልቅ ስራ ሰርቶ ትልልቅ ሪኮግኒሽን ማግኘት የሚችል ስራ የሰሩ ሰዎች እነኚህ ትንንሽ የምንላቸው ስኪሎች ላይ በደንብ ራስን ኤክስፕረስ ማድረግ ጥሩ አድርጎ መጻፍ ለምን መማር እንደምንፈልግ በተማርነው ትምህርት ወደፊት ምን ማድረግ እንደምንፈልግ ጥሩ በሆነ ምክንያቱም ቀጥታ ዩኒቨርሲቲዎች አያገኙንም ኢንተርቪው የለበትም ፕሮሰሱ በላክንላቸው የወረቀት ዶክመንት ስለሆነ የሚያመዛዝኑን ራሳችንን በዛ ዶክመንት ውስጥ ምን ያህል ኤክስፕረስ አድርገናል የሚለው ስኮላርሽፕ የማግኘት አለማግኘት ቻንሳችንን በጣም በትልቁ ዲተርማይን ያደርገዋል። ከዛ ቀጥታ ከትምህርት ቤቶቹ ውጭ ደግሞ ሌሎች አማራጮች አንዳንድ ድርጅቶች አሉ። ለምሳሌ እነ ማስተርካርድ ፋውንዴሽን የተለያዩ ፋውንዴሽኖች ከሆነ ዩኒቨርሲቲ ጋር አብረ ሆኖ በዚህ አመት 10 ተማሪ ወይ የሆነ ያህል ተማሪ ስፖንሰር እናደርጋለን ይላሉ። ስለዚህ ቀጥታ ከዩኒቨርሲቲዎቹ ጋር ሳይሆን እነዚህ አይነት ፕሮግራሞች ብዙ እንደውም ኢትዮጵያውያን የሚሄዱበት ኢንግላንድ ለምሳሌ ሼቪኒንግ ስኮላርሽፕ የሚባል አለ። በሱ አሁን ስኮላርሽፕ ቀጥታ ከዩኒቨርሲቲው ጋር አይደለም ዲል የምታደርጊው ከጎን ሼቪኒንግ የሚባለው ልክ እንዳልኩሽ እንደ ማስተር ካርድ አይነት ሶስተኛ ፓርቲ ናቸው ከዩኒቨርሲቲዎች ጋር ዲል አድርገው ለተወሰኑ ተማሪዎች ስኮላርሽፕ ፕሮቫይድ የሚያደርጉ። ስለዚህ የተለያዩ መንገዶች አሉ። በጣም ብዙ እንግዲህ መረጃዎች የሚገኙት ኦንላይን ስለሆነ አክቲቭሊ ፌስቡክም ላይ ሊንክድንም ላይ ፎሎ የምናደርጋቸው ሰዎች እንደዚህ አይነት መረጃዎችን ብዙ ጊዜ ፖስት የሚያደርጉ ሰዎች እንደ አይነት ገጾችን ፎሎ በማድረግ አክቲቭሊ ወይንም ደግሞ ዌብሳይታቸው ላይ በየጊዜው አዳዲስ መረጃ ሲመጣ እንዲደርሳቸው ሰብስክራይብ አድርጉ የሚለው ላይ ኢሜል አድሬሳቸውን እያስገቡ ቢያደርጉ እንደዚህ አይነት ኦፖርቹኒቲዎች ሲመጡ ቶሎ ቶሎ መረጃው እንዲደርሳቸው ይደረጋል። የመጨረሻው አማራጭ ደግሞ የተወሰነ ያህል ፐርሰንት ቢሆን ስኮላርሽፕ የተገኘው እዚህ ከተመጣ በኋላ ብዙ አማራጮች አሉ። ከጎን ስራ እየተሰራ መማር ይቻላል። ብድር ተወስዶ መማር ይቻላል። አንዳንድ ሰው እንደኛ አስተሳሰብ ነው አንዳንዴ መጥቶ በቃ አራቱን ማመት ጨርሼ እንጂ እዚህ ሰው በጣም ፍሌክሲብል ነው። ጋፕ ይር የወሰዱ ሰው ፋይናንሻሊ ራሱ ካስተካከለ በኋላ መመለስ ይችላል እና አንድ ቀጥታ መንገድ የለውም። ሁለት ሶስት አራት መንገዶች አሉ። ለራስሽ የሚሆነው ከሱ መምረጥ ትችላለሽ።
እሺ ዶክተር፣ በጣም ነው የማመሰግነው። እንግዲህ እነዚህ ጥያቄዎች አብዛኞቹ ከኢትዮጵያ የመጡ በመሆናቸው እንዴት ላመልክት ከሚለው ጋር ስለሚያያዙ ነው መነሻችን የነበረው። እኔና አንቺ ለመነጋገር ስናስብ ደግሞ እዚህ ሀገር ልክ እንደመጡ ምን ማድረግ ይችላሉ? መገንዘብ ምን አለባቸው? ከራስሽ ተሞክሮ ማያይዘሽ እንድትነግሪኝ በሚለው ነበረ እዚህ ይሄንን ውይይት ስናቀድ ያቀድነው እና ወደ እሱ እንመለስ። እንግዲህ ከኢትዮጵያ የትምህርት ድል አግኝተው የሚመጡ ተማሪዎች ወደዚህ አገር ሲመጡ በአብዛኛው ግርም ይሏቸው ነገሮች ወይም ደግሞ የሚያጋጥሟቸው ተግዳሮቶች ምንድን ናቸው? ከራስሽ ተሞክሮም ጋር አያይዘሽ አጠራርቀሽ ንገሪኝ።
እሺ፣ እንግዲህ ያው መቼ መጣሽ የሚለው ይወስነዋል መሰለኝ። ብዙ ሰው ወይ ሃይ ስኩል ጨርሶ ወይም ደግሞ ልክ እኔ እንደመጣሁት ለማስተርስ ፕሮግራም አንደር ግራጁዌት ዲግሪሽን ኢትዮጵያ ሰርተሽ ለመጣ ሰው ብዙ ኑሯችን ኢትዮጵያ ከነበረ እዛ ካለው ማህበራዊ ኑሮ ጋር ከብዙ ቤተሰብ ከብዙ ማህበረሰብ ብዙ ጓደኛ ጋር ለምደሽ መጥተሽ እዚህ በብዛት ግል ወይም ራስ ተኮር አይነት ካልቸር ነው ያለው። ሰው ብዙ ነገር በራሱ ነው የሚያደርገው። ኢትዮጵያ እንደለመድሽው አይነት በጣም ብዙ ሶሻል ሰርክል ላታገኝ ትችያለሽ እና ያ ካልቸር የሚቀየረው ካልቸራል ሾክ ይሉታል እዚህ። እሱ በጣም በጣም ግር የሚል ነገር ነው። እኔ በጣም ተግባቢ ነኝ ብዬ አስብ ነበረ ከዚህ ከመምጣቴ በፊት። እዚህ ከመጣሁኝ በኋላ ግን በጣም ከባድ ሆኖ ነው ያገኘሁት። የለመድሽው ነገር ኮምፕሊትሊ የለም። ጓደኛ ማፍራት ቀላል አይደለም። በጣም ብዙ ዲፍረንስ አለሽ ከሰው ጋር እና እሱ አጀስትመንት ላይ ትንሽ ከባድ ነገር ነው። በጣም ብዙ ሰው ከአጀስትመንት ጋር ወይም የሆነ የለመድሽው ቦታ ሲቀየር ከለውጥ ጋር ተያይዞ የሚመጣ ጭንቀት ለአንዳንድ ሰዎች በደንብ ማኔጅ ካልተደረገ እስከ አይምሮ ህመምም የሚያደርስባቸው የተለያዩ ሰዎች አሉ እና ይህ ካልቸራል ሾኩ ቀላል አይደለም። ቀድመሽ መዘጋጀት ያለብሽ ራስሽን ማዘጋጀት ያለብሽ ከመጣሽ በኋላ ኢንቴንሽናል ሆነሽ አንቺን የሚመስሉ ሰዎችን ለራስሽ የሚሆን ሰፖርት ግሩፕ መፈለግ አለብሽ። ሌላ በጣም ማንሳት የምፈልገው ሌላው ብዙ ሰው በተለያየ መንገድ ብሎታል አገር መቀየርን ከዙ ጋር ያሉትን ትንንሽ ግር የሚሉ ነገሮችን ከማንሳት ስፔሲፊክ ስለ ትምህርት እያወራን ስለሆነ የኢትዮጵያ የትምህርት ሲስተም እና የውጭ የትምህርት ሲስተም የለመድ ነው በጣም በጣም ይለያያል። በኢትዮጵያ የትምህርት ሲስተም የትምህርት ዶክመንት ይሰጥሻል። ሙሉ በሙሉ ታነበያለሽ፣ ትሸመድዣለሽ፣ የምትጠየቅ የሸመደድሽው ነው ትወጫለሽ። ጥሩ ማንበብ የቻለ ጥሩ መሸምደድ የቻለ ሰው አካዳሚክ ላይ ጥሩ መስራት ይችላል። ወይ ዳሽሙላ ነው ወይ እውነት አሰት ነው ወይ አትሙ ተብለን ነው የለመድ ነው። እዚህ ስትሉ ዲስክሪፕቲቭ ለርኒንግ ነው ኢትዮጵያ ውስጥ የለመድ ነው ያነበብሽውን ዲስክራይብ ማድረግ። እዚህ ከአስተሳሰብ ጋር ነው አናሊቲካል ነው። ምን አነበብሽ ሳይሆን ካነበብሽ ምን ተረዳሽ፣ ከዛ አንቺ ምን ታስቢያለሽ ነው። እኔ ሜዲካል ስኩል ጥቁር አንበሳም ስማር ከዛ በኋላ ሃይ ስኩልም እያለሁ ካቴድራል እያለኝ አንቺ ምን ታስቢያለሽ ተብዬ ተጠይቄ አላውቅም። ወረቀቱ ምን ይላል ሎሪ ያነበብሽ ምንድን ነው ነው። እዚህ ስትመጪ ዲፊኩልት የሚሆነው የምታነቢያቸው ነገሮች ትንንሽ ሊሆኑ ይችላሉ። የአሜሪካ ትምህርት በጣም ቀላል ነው ሊባል ይችላል ግን አንቺ ምን ታስቢያለሽ ያነበብሽውን ዲፐር ሌቭል ገብተሽ ከነገሮች ጋር አናላይዝ አድርገሽ እሱን መጻፍና ያንቺን አርጊመንት የራስሽን ድምፅ ማውጣት ሌላ አይነት ስኪል ይጠይቃል። በጣም ብዙ ኢትዮጵያውያን ወይም ሌሎችም ኢንተርናሽናል ስቱደንት ከተለያየ ሀገር ከሚመጡ ጋር አወራለሁ እና እሱን ሽፍት ማግኘት ነው በጣም ትልቁ ነገር። ቋንቋ ማወቅ ማለት ንግግር ብቻ አይደለም፣ ማንበብ፣ መጻፍ፣ አናላይዝ ማድረግ ነው ትልቁ ስኪል እና ይሄ እጅ የትምህርት ስርዓት አቀያየሩ ብዙ ሰዎችን ድሮ ጎበዝ ነበርኩኝ እኮ አይደለሁም እንደሚል ዳውት ውስጥ የሚከታቸው ቴክኒኩ ሽፍት ማድረጉ ነው እና ራሳችንን እሱን በጣም ትሬን ማድረግ አለብን።
እሺ፣ የመጨረሻ ጥያቄ ነው የሚሆነው። እንግዲህ ሰዓትም እያለቀ ስለሆነ ከዚህ በኋላ ሁለት ደቂቃ አለሽ ብሎኛል ፕሮዲሰሪ። ነጥሮ ለመውጣት ተወዳዳሪ ለመሆን እንዲሁም ደግሞ ኑሮና ህይወትን ለማቻቻል ምን ማድረግ አለባቸው ትያለሽ? እዚህ ከመጡ በኋላ
አዎ፣ ያው ኢትዮጵያ እየታወቅን ነን፣ በጣም ሃርድ ወርከር ነን። ጉብዝናና ጠንክሮ መስራት ላይ ምንም ችግር የለም። ሶፍት ስኪሎች ላይ ግን ኔትወርክ ማድረግ ሁሉም ሰዓትን ላይብረሪ ውስጥ ብቻ ሳይሆን ስፔንድ ማድረግ የተለያዩ ሶሻል ጋዘሪንጎች ሲኖሩ አክቲቭሊ ሄዶ ከሰዎች ጋር ኔትወርክ ማድረግ ከትምህርት ውስጥ መተዋወቅ ከትምህርት ውጪ ያሉ አክቲቪቲዎች አሉ። የተለያዩ ሶሻል ክለብስ ፓርታይም መስራት የምትችያቸው እነሱ በጣም ትልልቅ ሊንክ ከለስራም ወደፊትም ከሰዎችም ጋር የሚያስተዋውቁሽ ኤክስትራ ካሪኩላር አክቲቪቲዎች ስለሆኑ እነሱ ላይ በደንብ አክቲቭሊ መሳተፍ፣ ንቁ ሆኖ መረጃዎችን በጣም ማወቅ፣ ሰው ፕሮአክቲቭሊ ለስራም አፕላይ ለማድረግ ከዛ በኋላም ላሉ ለተለያዩ ነገሮች ቀድመው ነው ነገር መረጃ የሚደርሳቸው እና ከሰዎች ጋር በሚተዋወቁበት ኤክስትራ ካሪኩላር አክቲቪቲ ሶሻል ግሩፕሽን ባሳፋሽ ቁጥር እነኚህ መረጃዎች አንቺ ጋር ቶሎ ስለሚመጡ ነገሮችን ቀድመሽ ትማልቻሽ። መጨረሻ የኢንተርቪው ስኪል ራስን በደንብ ማለማመድ፣ ኦንላይን ብዙ ሶርሶች አሉ ኢንተርቪው ላይ እንዴት መመለስ እንዳለብን፣ እሱ ላይ ደግሞ ራስን በደንብ ትሬን ማድረግ።
እውነት ነው ዶክተር ውብርስት፣ በተለይ ደግሞ ይሄ መጨረሻ ላይ ያነሳሻቸው እነዚህ ቀላል ክህሎቶች የሚባሉት ራስን መግለጽ፣ ሀሳብን መግለጽ እና የተለያዩ ቡድኖች ውስጥ መሳተፍ በወደፊት ህይወት ስራ ራሱ ሲቀጠሩ ምን አይነት ነገሮች ላይ ተማሪ ሆነህ ምን አይነት ክለቦች ላይ ተሳትፈሃል፣ ከነዚህ ቡድኖች ጋር ተገናኝተሃል የሚሉትም ነገሮች በስራ ዓለም እንጠየቃለን እኛም ስራ ላይ ያለን ሰዎች እና እንዴት እንደሚጠቅም በህይወት ተሞክሯችን ያየነው ነገር ነው። ዶክተር ውብርስት ተስፋዬ እንግዲህ በዓለም አቀፍ ደረጃ ክብር ካለው በአይቪ ሊግ ትምህርት ቤት ውስጥ ከሆኑት አንደኛው በየል ዩኒቨርሲቲ የጤና ጥበቃ አስተዳደርና የጤና ህግ ተማሪ ናት። እስካሁን ድረስ ከጋቢና ቪኦኤ አድማጮች ጋር ቆይተሽ አብረሽን በመሆን ስለ ተሞክሮሽ፣ ስለ ልምድሽ እንዲሁም ደግሞ ነጻ የትምህርት እድል እንዴት እንደሚገኝ ስላካፈልሽን እጅግ አብዝተን እናመሰግናለን። ወደፊትም ደግሞ እንጋብዝሻለን። ይሄ ነገር ሰፋ ያለ ነው፣ ብዙ ጥያቄ ያለው ሰው አለና ወደፊትም ትመጭልናለሽ ብለን ተስፋ እናደርጋለን። ስለነበረን ቆይታ በጣም ነው የማመሰግነው።
በጣም አመሰግናለሁ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪ መሰናዶ ነው። መሰናዷችን ይቀጥላል። ኢትዮሳት ላይ በሳተላይት እንዲሁም ደግሞ በፌስቡክ ገጻችን ቪኦኤ አምሃሪክ ላይ እና የድረ ገጻችን ላይ ቪኦኤ አምሃሪክ ዶት ኮም ላይ ታገኙናላችሁ። ዝግጅቶቻችን በየዕለቱ ከምሽቱ 2 ሰዓት እስከ 2:30 በኢትዮጵያን ሰዓት አቆጣጠር ይተላለፋሉ። በመቀጠል ደግሞ የምንሻገረው በትላንትናው ምሽት ወደ ጀመርነው መሰናዶ ነው። በትላንትናው ምሽት ሀብታሙ ስዩም በዓለም አቀፍ የእግር ኳስ ፌዴሬሽን የካታር ዓለም ዋንጫ እንዲታደሙ እድል የተሰጣቸው ኢትዮጵያን አባትና ልጅን አስተዋውቀናል። አባት ቴድሮስ ባጫ በኢትዮጵያውያን ስፖርት ቤተሰብ ዘንድ የሚታወቅ የሬዲዮ መሰናዶ አቅራቢ፣ ገጣሚና የበጎ አድራጎት ስራዎች ተሳታፊ ነው። ልጅ ዳግማዊ ቴድሮስ ደግሞ በፕሮፌሽናል የእግር ኳስ ተጫዋችነት ለመግፋት ያለመ ታዳጊ ነው። ዘገባው ይቀጥላል።
እንግዲህ የኔ ትልቁ ግቤ ዳጊ አንድ ዓመት ልደቱ ሲከበር በርካታ የጓደኞች እግር ኳስ ተጫዋቾች ነበሩ እና በአጋጣሚ ቀኑ ግንቦት 26 ነበረ ቀኑ እና ደቡብ አፍሪካ ከኢትዮጵያ በምትጫወታለች እዛ ደቡብ አፍሪካ ላይ እና አንድ እኩል ወጣንበት ለዓለም ዋንጫ ማጣሪያ የምንጫወትበት ጨዋታ ነው ቀኑ ማለት ነው እና በዛ አጋጣሚ የነበሩት ተጫዋቾች እኔ ጋር መጥተው ምናልኳቸው የዛሬ 20 ዓመት ጠብቁት፣ ከ20 ዓመት በኋላ ዳጊን ፕሮፌሽናል ተጫዋች ሆኖ ሀገሩን የሚያስጠራ ጎበዝ ተጫዋች ይሆናል እላቸው ነበረና ያው እነሱ ይዝቃሉ። ምክንያቱም የእሱን ፍላጎት አታውቅም ምናምን ይሉኝ ነበረ። ግን እግዚአብሔርም የልቤን መሻት አልነሳኝም ብዬ አስባለሁ። ማለት ብዙ ሰዎች እንደው እዚህ ጋር መናገር የምፈልገው ለምን ታስገድደዋለህ አስገድደው ነው ይላሉ። መቼስ እኔ እንደ አባት አስገድጄ ዘራፊ ከማደርገው አስገድጄ አልባሌ ቦታ ውስጥ እንዲውልቅ ከማደርገው አስገድጄ ጥሩ በስፖርት የታነጸ ስነ ምግባሩን የተላበሰ ጨዋ ጥሩ ኢትዮጵያዊ መፍጠር ቀላል አይደለም እና ይሄን ሁሉ አመታት ከእሱ ጋር ስውድቅ ስነሳ ነው የቆየሁት ማለት ነው እና ትልቁ ግባችን እንግዲህ የሚቀጥለው 4 ዓመት እንደኔ መሻት በ16 ወይ በ17 ዓመቱ ፕሮፌሽናል ኮንትራት ይፈርማል ብዬ አስባለሁ። ያ የእሱ ጥንካሬ ነው። እንግዲህ ፈረስ ያደርሳል እንጂ አይዋጋም። እዚህ ድረስ አድርሸዋለሁ። ከዚህ በኋላ የእሱ ትልቅ አቅም አውጥቶ ከተጫወተ በአውሮፓ ትልቅ ክለቦች ይገባል ብዬ አስባለሁ። ይህንንም እናደርገዋለን ብዬ አስባለሁ። የአያክስ አምስተርዳም ፎቶ ይዘን በየስቴዲየሙ እየዞርን ነው። ይህን ያደረግንበት ትልቁ ምክንያት ደግሞ አውሮፓ ውስጥ በጥሩ ታለንቶችን እና ጥሩ የሚያሰለጥኑት አያክስ ስለሆነ ቁጥር አንድም ስለሆነ ያገኘናቸው ሰዎች ሁሉ በጣም እየተገረሙ ነው። ብዙ ፎቶ ያነሱን ወደ ኢንስታግራም ላይ እየለጠፉን ነው። ተጫዋቾችም እናገዛቸዋለን ብሏል። ስለዚህ በአጭር ዓመት ጊዜ ውስጥ ምናልባት እንግዲህ እግዚአብሔር ከረዳን በዚህ አንድ ወር ውስጥ ይህ ዓለም ዋንጫ እስኪያልቅ ድረስ ሰርፕራይዝ ይኖረኛል ብዬ አስባለሁ። ምክንያቱም ጸሎት እያደረግን ነው፣ ብዙ ሰዎችን እያናገርን ነው። እግዚአብሔር የሚረዳን ከሆነ እና አያክስ የሚቀበለው ከሆነና የስልጠና እድል የሚሰጠው ከሆነ በእርግጠኝነት ዳግማዊ እንደማያሳፍረኝ እንዲሁም ባለው ጥሩ ችሎታ ውጤታማ እንደሚሆን እተማመናለሁ።
አሁን ደግሞ ከዳግማዊ ጋር ትንሽ ቆይታ እንዳደረግ ፍቀድልኝ እና ስለነበረው ቆይታ ላናግረው።
በጣም አመሰግናለሁ። አጠገቤ ነው።
ሰላም ዳግማዊ፣ እንዴት ነህ?
ደህና፣ እግዚአብሔር ይመስገን።
የኳታሩ የዓለም ዋንጫ እንዴት ነው? እስካሁን ድረስ የነበረ ቆይታ ምን ይመስላል?
እንግዲህ እስካሁን በወጣሁባቸው ጊዜ በጣም ደስ ብሎኛል። ኳታር ባለሁበት ጊዜ የገጠሙኝ ብዙ ነገሮች አሉ። በጣም ደስ ይላል። ጥሩ ሀገር ነው። በጣም ይገርማል። በጣም በአስር አመት ብዙ ነገር ሰርተዋል እና በጣም ይገርማል። እዚህ ከመጣሁ በኋላ ብዙ ትላልቅ ተጫዋቾችን አግኝቻለሁ። ኦልሞስት ሁሉንም ማለት በሚቻል ሁኔታ በርካታ ጨዋታዎችን ተመልክቻለሁ። አንዳንድ ጊዜ እኩል ሰዓት ምናምን ሲሆን በሚሰተም በጣም ብዙ ሁሉንም ጨዋታ ማለት በሚቻል ሁኔታ ተመልክተናል። ጥሩ ጊዜ እያሳለፍን ነው። ትሬኒንግም እየሰራው ነው። ያው ጠንክሮ ወደ ትልቅ ደረጃ ለመድረስ ይጠበቅብኝን ሁሉ ነገር እየሟላው ነው።
እስካሁን ድረስ ካገኘሃቸው ተጫዋቾች በጣም ያስገረመህ የትኛው ነው? በርካታ ተጫዋቾችን እንዳየህ በፌስቡክ ገጽህ ላይም አይቻለሁኝና የትኛውን ማግኘትህ የበለጠ አስደሰተ?
ካርሎስንና ሮናልዶን በማግኘት በጣም ደስ ብሎኛል። ትልቁ ሮናልዶን የብዙ ሰዎች ትልቅ አይከኖች ናቸው እና ይህም ትልቅ አይከኖች ናቸው። ለመመሰለክ ጠንክሮ ሰርቶ ትልቅ ደረጃ የደረሰን ሰው አይቶ መስረት እሱ ራሱ ትልቅነት ነው። እኔም እንደነሱ ትልቅ ደረጃ እንደሚደርስ ደግሞ ልብ ያውቀዋል።
በጣም ደስ የሚል ነው። እነዚህ ሁለት ተጫዋቾች በዓለም የእግር ኳስ ታሪክ ውስጥም ትልቅ ስፍራ ያላቸው ስለሆነ እነሱን ማግኘት በእርግጥም እድለኛ ነህ። ዳግማዊ፣ ስለ እግር ኳስ ፍቅርስ ንገረኝ። አባትህ ቴዎድሮስ የእግር ኳስ አፍቃሪ ነው። አንተስ ከእግር ኳስ ጋር ያለህን ግንኙነት እንዴት ታየዋለህ? ስለ እግር ኳስ ምን ታስባለህ?
አዎ፣ እንደምታውቁት ብዙዎቻችሁ አባቴ ትልቅ እግር ኳስ በጣም ይወዳል። እግር ኳስ ትልቅ ባለሙያ ነው። እኔም እንደ አጋጣሚ ደግሞ በጣም እግር ኳስ ወደድኩኝ፣ መጫወትም ጀመርኩ። እነዚህም ትልልቅ እድሎች መጡልኝ። ይህ ላይ ሆነው በአባቴ ጥረት ነው እና አባቴን በጣም አመሰግናለሁ፣ እወድሃለሁ ለማለት ፈልጋለሁ።
ዳግማዊ፣ አሁን ስንተኛ ክፍል ላይ ትገኛለህ? የመጪ ዘመን ህልምህስ ምንድን ነው?
አሁን ስምንተኛ ክፍል ላይ ነኝ። በጊብሰን ስኩል ሲስተም እማራለሁ። ያው ትልቅ ትምህርት ቤት ነው። አመሰግናለሁ ለማለትም እፈልጋለሁ። የትምህርት ቤቱ ባለቤትን፣ እዛ ውስጥ ለሚያደርጉልኝ አስተማሪዎች፣ ለሁሉም አመሰግናለሁ ለማለት እፈልጋለሁ። ወደፊት ትልቅ ኳስ ተጫዋች መሆን እፈልጋለሁ፣ እሆናለሁ ብዬ አስባለሁ። እና በትምህርቱ ደግሞ ትልቅ መካኒካል ኢንጂነሪንግ፣ ትልቅ መኪና ካምፓኒ ይኖረኛል ብዬ አስባለሁ።
ህልምህ እንዲሳካ እመኝልሃለሁ። ዳግማዊ፣ ከመለያየታችን በፊት እስካሁን ከጠየቅኩ ሁሉ ከባዱ ጥያቄ ነው፣ የዘንድሮን ዋንጫ ማን ያሸንፋል?
እኔ ክርስቲያኖ ሮናልዶ አጥናቂ ነኝ። ፖርቹጋል ታሸንፋለች ብዬ አስባለሁ።
ቴዎድሮስ ልጠይቀው፣ ቴዎድሮስ ማን ያሸንፍ ይመስላል?
እኔ ያው ገናም ስንመጣ ከአዲስ አበባ እኔ አርጀንቲና ዋንጫ ትብላለች ብዬ አስቤ ነው የመጣሁት። ዳጊም ፖርቱጋል ትላለች ብሎ ነው የመጣው። ምናልባት ለዋንጫ ይደርሳሉ ብለን እንገምታለን፣ ያው የተለያየ ምድብ ላይ ስለሆኑ። ግን ከፊት ለፊት ያለው ሆላንድ ደግሞ ጠንካራ ቡድን ነው። እኔ ያው ኖርማሊ የሆላንድ አድናቂ ነኝ እና የኔዘርላንድ አድናቂ ነኝ። ግን ምናልባት ከባድ ፈተና ነው የሚገጥማቸው። ምናልባት ያንን የሚወጡ ከሆኑ አርጀንቲና ከፖርቱጋል ገደርሳታል ብዬ አስባለሁ። ምክንያቱም የዚህ አሸናፊ ከፖርቱጋል በኋላ ብራዚልን ነው የሚያገኙት። እንግዲህ ለአርጀንቲና ሰጥቻለሁ፣ ዳጊ ለፖርቱጋል ሰጥቷል። እንግዲህ የምናየው ይሆናል ማለት ነው።
እጅግ በጣም ደስ ይላል። የማንኛው ግምት እውን እንደሚሆን ከጥቂት ቀናት በኋላ እናያለን። ቴዎድሮስ ባጫ፣ እንዲሁም ደግሞ ዳግማዊ ቴዎድሮስ ስለ እግር ኳስ፣ ስለ ዓለም ዋንጫ፣ በአጠቃላይ ደግሞ ስለ አባትና ልጅ የእግር ኳስ ፍቅርና ጉዞ የሚሰማችሁን ስላጋራችሁን በእጅጉ እናመሰግናለን። መልካም እድል እንዲገጥማችሁ እንመኛለን። በጣም አመሰግናለሁ ሁለታችሁንም።
በጣም አመሰግናለሁ። በመጨረሻ አንድ እድል ስ መልእክት ብቻ ለማስተላለፍ ማስተላለፈው መልእክት ምንድን ነው? ሁሉም ሰው ቤተሰብ ሲደመር ሀገር ይሆናል። ገባ? የቤተሰብ ድምር ውጤት ነው ሀገር የሚሆነው። እና ሁላችንም በተሰማራንበት ሙያ ላይ አንዳንድ ጠጠር መወርወር ከቻልን ውጤታማ የማንሆንበት ምክንያት የለም ብዬ አስባለሁ። እና ብዙ ጊዜ ትምህርት ልጆች ይማራሉ፣ ነገር ግን በትምህርት ብቻ ውጤታማ መሆን ይቻላል የሚባል ነገር ቢላል፣ በተለይ ኢትዮጵያ ውስጥ ማለት ነው። እና ታለንቶች አይከበሩም እንደምታውቀው ከሆነ እና ታለንታቸውን የሚያወጡት እድሜያቸው ዩኒቨርሲቲ ከገቡ በኋላ ነው የሚወጣው። በጊዜ ግን ልጆች ታለንት ካላቸው የሶስት አራት ልጆች የሙዚቃ ታለንት የስዕል ታለንት ካላቸው ያንን እድል መስጠት ያስፈልጋል። እንደ ቤተሰብ ማለት ነው፣ መገደብ የለብንም። ወላጆች ከኛ ትምህርት ይውሰዱ ማለት እፈልጋለሁ። በጣም ቅርብ ስንሆን ነው ገባ ልጆቻችን ውጤታማ ማድረግ የምንችለው። አለበለዚያ ለፍተ መጨረሻው ገደል ነው የሚሆነው። ያንን ስሜት መጋራት አለብን ብዬ አስባለሁ። ስለዚህ የተሻጋሪ ትውልዶች ድምፅ እንሁን፣ አንተም ሁን ለማለት እፈልጋለሁ ወንድሜ።
በጣም አመሰግናለሁ ቴዎድሮስ፣ በጣም አመሰግናለሁ በድጋሚ።
እግዚአብሔር ይስጥልን።
ተመልካቾቻችን፣ የዕለቱ የጋቢና ቤ መሰናዶ እዚህ ላይ ተጠናቀቀ። የደንገረመውና ኤልያስ አስማራ አብረናችሁ ነበርን። ነገ ምሽት እንገናኝ። ጤና ይስጥልኝ።